ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አመሻችኋል። ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 7 2015 ዓ.ም ምረት መስተናዶ ጀምሯል። ከአሁን ሰዓት አንስቶ ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ይህ የራሴን ቻፕተር አሳልፌ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይህን ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል እና አትሊስት የሚጠይቁት ሰው አላቸው።
የሰማችሁት ወጣቱን የሕክምና ባለሙያ ዶክተር በጸሎት ከበደ ነው። በቅርቡ ከተራራው ጫፍ የተሰኘ መጽሐፍ አሳትሟል። ስለ መጽሐፉ ይዘትና ስለ ሕክምና ትምህርት ቤት ፈተናዎቹ አጋርቶናል። በምሽቱ ይደመጣል። በሌላ በኩል በርካታ ወጣት ሴቶች በማህበራዊ ሚዲያዎች ላይ አጓጉል ፎቶዎችን ከመልቀቅና ከሌሎች ጋር ተያይዘው ለጥቃት እንዲሁም ደግሞ ማስፈራራት እየተጋለጡ ነው። በዚህ ዙሪያም ዘገባ ይኖረናል። ይህና ሌሎች የምሽቱን መሰናዳዎች ኤደን ገረመው እመራለሁ። ኤልያስ አስማራ ደግሞ የምስልና ድምፅ መሀንዲሳችን ነው። አሁን ወደ ዘገባዎቻችን እንሻገር። በስልክ ካሜራዎች ላይ የሚቀሩ የግል ፎቶዎችና እንዲሁም ደግሞ የጽሁፍ ምልልሶች ከጊዜ በኋላ ተመልሰው ካሉበት በመውጣት የብዙዎችን ህይወት እየረበሹ ይገኛሉ። በተለይም ብዙ ሴቶች በዚህ መልኩ ተመልሰው በሚመጡ የጽሁፍና የፎቶግራፍ መልእክቶች እና እንዲሁም ደግሞ ከማንነታቸው ጋር ተያይዘው በሚሰጡ የማህበራዊ ሚዲያ አስተያየቶችና ማስፈራራቶች ለጥቃት ተጋላጭ ሆኗል። እነዚህ ጥቃቶች በኢትዮጵያ ውስጥ ምን ያህል ይፈጸማሉ ስትል ስመኝሽ የቆየ በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያጠናችሁ ሰላማዊ ተዘራን አነጋግራታለች። ቀጥሎ ይቀርባል።
በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው?
በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ጾታን መሰረት በማድረግ የሚደርስ ጎጂ ልማድ ወይም ፍርሃተ ጾታ ትርክቶች የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን ኢንተርኔቱን በመጠቀም ነው።
እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት?
እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጾች ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሃዊ የሆነ ተግባሮች ናቸው። ወደ ኦንላይን ስፔሱ ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነቶች አሏቸው። ለምሳሌ ስም መስጠት ወይም ስድብ ሊሆን ይችላል። ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማስፈራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው የሰዎችን አድራሻ ወይም ደግሞ ሴቶችን አድራሻ ኦንላይን ላይ መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል። እና እነዚህም የመሳሰሉ ጥቃቶች አሉ። ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግም የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶችን በሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው።
ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል?
ኢትዮጵያ ላይ በደንብ አልተጠናበትም፣ ግን ካለን ንግግሮች የምንረዳው ከምናገኛቸው ፖለቲካዎች ላይ ያሉ ጋዜጠኛ የሆኑ ሴቶች ወይም ደግሞ አክቲቪዝም ላይ ካሉ ሴቶች ጋር ባለን ኮንቨርሴሽን የምናደርገው በጣም ጎልቶ ይታያል። ግን ኢፌክቶቻቸውን ነው የምናየው። ወይም ደግሞ እንዲህ ሆኖ ከኦንላይን ስፔስ ጠፉ ወይም ደግሞ ሶሻል ሚዲያ ወይም ማህበራዊ ድረገጾችን መጠቀም አቆሙ ሲባል እና የተለያዩ ጥቃቶች ሲደርሱባቸው ስክሪንሻት ተደርጎ ዶክመንት ተደርጎ የሚቀመጡትን ነው እንጂ የምናየው በግልጽ የተቀመጠ ቁጥር ወይም ዳታ የለንም። እዛ ላይ በጣም ትልቅ ጥናት ይጠይቃል።
በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለው ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው በግለሰብ ደረጃም ከምታውቂያቸው ኬዞች አንጻር ምን አይነት ጥቃቶች ይፈጸማሉ?
ኦንላይን ላይ ወይም ደግሞ ማህበራዊ ድረገጽ ላይ የሚፈጸሙ ጥቃት አይነቶች ኦልሞስት ሁሉንም ይፈጸማሉ። ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስፈራራት ወይም ኮርሽ የምንለው፣ የሰዎችን ስም ማጥፋት፣ በተለይ ሳይበር ሞቢንግም ሁሉም ኦንላይን ላይ የሚገቡ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም ስራዋን ያጣች ልጅ ሁላ ነበረች ፎቶዋን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ከተደረገ ከመስልክ ቁጥሩ እየተደወለና ከብዙ ወንዶች እና ከብዙ ወንዶች እየተደወለና እናገኝሽ አይነት እንትን ነበርና ሶ እነዚህ አይነት ጥቃቶች በጣም ኮመን ይፈጸማሉ። አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ከሆነ እንደዚህ አይነት ነገሮች በጣም አሉ እና ፕላትፎርሞቹን ካየን ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አይደለም። ለምሳሌ አሁን ቲክቶክ በደንብ ኮመንት ሴክሽኖችን ገብተን የምናይ ከሆነ በጣም ሴቶች ላይ የሚደርሱ ቫይለንሶች በተለይ ስም መስጠትና ስድቦች እና ወሲባዊ አስተያየቶች በጣም ተንሰራፍቶ ይታያሉ።
እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥመውሻል። ጉዳቶቹስ ምንድን ናቸው?
በተለይ ሲናገሩ በጣም ብዙ ስነ ልቦናዊ ጉዳት ወይም አካላዊ ጉዳት የደረሰባቸው አሉ። ለምሳሌ ኦንላይን ጀንደር ቤዝድ ቫዮለንስን ብዙ ጊዜ እንደንት ነው ምናየው። ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን ትልቅ ነገርም አናየውም። እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ከአህዛዊ ዓለም ወይም ደግሞ ወደ እውኑ ዓለም ይመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦናዊ ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድን ነው? ኦንላይን የተለያዩ ኦፖርቹኒቲዎች የምናገኝበት እና የመጠቀሚያ መንገድ ነው እና ከዛ ኦንላይን ስፔስ እንዲወጡ ያረጋቸዋል። በተለይ በጣም ትልቅ ስነ ልቦናዊ ጉዳት የሚደርስ ከሆነ ሳይበር ሞቢንግም ከሆነ ማለት ነው። ሌላው ዝም ማስፋያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው። በተለይ ኦንላይን ስፔስን በደንብ የሚጠቀሙ ከሆነ ዝም ለማስባል ነው የሚጠቀሙበት ነው። ሌላው ይሄ በደንብ የሚታየው አጀንዳ ማስለወጥ ነው። እሱ በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብት የሚሟገቱ ሴቶች ላይ ካምፔን ወይም ደግሞ የማህበራዊ ረገጽ ዘመቻ በማያካሄድበት ጊዜ አጀንዳ ለማስለወጥ የእነዚህ ጥቃቶች ውጤት አንደኛው አጀንዳ ማስለወጥ ነው።
እንግዲህ ሴቶች ራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ?
እንደ ሀገር በጣም ከባድ ነገር፣ እንደ ገሃዱ ዓለም ጥቃት ስለማናየው ህጎች የሉንም። ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ ድረገጽን ተጠቅመው የሚደርሱ ጥቃቶችን ቅንጭብጭብ ብለው የተወሰኑ ቦታዎች ላይ ያሉት እና እንደ ህግ ራሱ በተነሳ ዶክመንት ተደርጎ እንደ አንድ ፍሬምወርክ የተቀመጠልን ነገር የለም። ሱራቱ እንዳት ጋፓዮ አለው። ግን እንደዚያም ቢሆን ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብሎ አለመተው በጣም ተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፍኩት ግንጫት ማድረግ ግልጽ ከሆነ እና ቪዲዮ ከሆነ እነዚህንም ዶክመንት ማድረግ የተሻለ ነው። ዶክመንት አድርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያው ሪፖርት ማድረግ ወይም ማመልከት ከዛም አልፎ ግን ለፖሊስ ማመልከቱን የተሻለ ነው ሆነ። ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ወደ ገሃዱ ዓለም ከተቀየረ በኋላ ለምን አላመለከታችሁም የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሌም ኦንላይንም ቢሆን ህጎችን ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክታ የተሰሙ ሰዎችም ስለሰማን ማለት ነው። ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው እና ትክክል አድናችሁ መራፍ በደንብ ጠንካራ የሆነ ሜሴጅ መራፍ አንዳንድ ያስጠርፏቸው ሊያቆሙ ይችላል። ይህም አንዳንድ ሰዎች ላይ ደርሶ የታየ ነገር ነው። ሌላው እነዚህም ጥቃት ያደረሱ ሰዎችን አንፍሬንድ ማድረግ አንፎሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ምዜት ስለሆነ እነዚህ ሰዎች አንፍሬንድ አንፎሎ እና ብሎክ ማድረግ የተሻለ ይሆናል።
ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ?
በጣም ይረዳል። እንዲያውም አንዳንድ ጊዜያቶች ላይ ሀከሮች ላይ ሆኑ ይችላሉ አካውንት ሀክ አድርገው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመቀራረብ ብዛት አብረውን ካሉ ባለቤት ጋር ሊሆን ይችላል ወይም ደግሞ ከቦይፍሬንድም ጋር ሊሆን ይችላል ፓስወርድ መቀየር በጣም ኮመን ነው እና በጥል ጊዜ ያንን ፓስወርድ አንቀይረውም ብዙን ጊዜ ነው። እንደዛ ሆነው አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኪሪቲ ተግባራት ቢኖሩ የተሻለ ይሆናል። ለምሳሌ ፓስወርዶቻችንን ቶሎ መቀየር፣ ለማንም ሼር አለማድረግ፣ ከዛ ከፓስፖርት አንተን ቱስቴ ቨሪፊኬሽን ከፓስፖርት አውተንቲኬሽኖችን እዚህ ፕራይቬሲ ሴቲንጎቻችን ላይ ገብተን ማስተካከል ራሱ አንዳንዴ ከብዙ ነገር ውስጥ ያደርጉናል ማለት ነው።
ምናልባት እንደማጠቃለያ ከመንግስት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆም እና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከእነሱ የሚጠበቅ ነገር ካለ በእሱ እናጠናቅ።
ከመንግስት ብጀምር ህጎቻችን ላይ ጠንካራ የሆነ ህግ ቢኖረን የተሻለ ነው የሚሆነ። ምክንያቱም ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ፔመንት ሲቀሉ አፊት ለመዳካት የሚል አይነት ማሰራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አቁም እና ለፖሊስ ራሱ ሪፖርት ቢደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን እኮ ነው በቃ መውጣት ነው የሚል አይነት ነው የሚኖራቸው። ስለዚህ ህጎች ቢኖሩን የተሻለ ነው የሚሆነው። ከህጎቻችንም በላይ ግን ህግ አስከባሪ ተቋሞቻችን በተለይ ፖሊሶችን ትሬኒንግ መስጠቱ እና የግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ሲቪል ሶሳይቲ ኦርጋናይዜሽኖቻችን የግንዛቤ ማስጨበጫዎች የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል እዚህ ላይ ግንዛቤ በተለይ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም አንደኛው ግዴታ ነው የሚሆነው እና ሚዲያዎቻችንም እዚህ ጉዳይ ላይ በደንብ ሊሰሩበት ይገባል ብዬ አምናለሁ።
በጣም ነው የማመሰግነው። በተለይ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው? ምን አይነት ጉዳት ያስከትላሉ? ከነዚህ ጉዳቶች ራስን መጠበቅ የሚቻለው እንዴት ነው በሚሉ ሀሳቦች ላይ ነው የተወያየነው። በጣም ነው የማመሰግነው። በሌላ ጊዜ ተመልሰን ደግሞ በዚሁ ሀሳብ ላይ እንደምንገናኝ ተስፋ አደርጋለሁ።
እሺ፣ እኔም በጣም ነው የማመሰግነው።
ዶክተር በጸሎት ከበደ የህክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከሰሞኑም ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል። ይህ መጽሐፍ በህክምና ትምህርት ላይ ሳለ እንደ ተማሪ ስላጋጠሙት ፈተናዎች እንዲሁም ደግሞ ተስፋ መቁረጥና ወድቆ መነሳትን የመሳሰሉ ነገሮችን አካቷል። ቆይታችን ራሱን ከሚያስተዋውቅበት ይጀምራል።
ዶክተር በጸሎት ከበደ ይባላሉ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረቁት። እንግዲህ ይሄ ነው ያለው አጠራዚ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይህ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ስለማን ነው? እስቲ አያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት እችላለሁ፣ ይቀጥላል ብዬ ስለማምን የመጀመሪያ መጽሐፌን ጽፌያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝ የሚያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበር እና መጽሐፍ ላይ የተወሰኑትም ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የሕክምና ትምህርትን ይፈልገዋል። ውጤት አምጥቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ ያን ነበር መጀመሪያ ላይ እና እንደ ማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው እና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማድረግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝም ነበር እና እነዚህም ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ስራ ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት እና 7 ምዕራፎች ያሉት መጽሐፍ ነው። 2 ምዕራፍ በተለይ እኔ ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች፣ የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በህክምና ትምህርት ቤት ውስጥ የሚታይን ነገር ነው የጻፍከውና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ካምባቢያን መቼም ከታተመ ቅርብ ጊዜ ነው ግን በርግጥ ካምባቢያን ሲደርስህ ምላሽ ምን ይመስላል?
እውነት ለመናገር ያው ምናልባት የኔ መጻፍ ስለሆነ አይደለም ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጻፊ መግቢያ ላይ ለመጻፍ ሞክሬ ያለው እና ምንድነው ለመጻፍ ሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ ያሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቄያለሁ ብሎ ከማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነው እና ወድቁበትን ጎዳና እኔ እኮ በዚህ ጎዳና ወድቄያለሁ ይሄ የራሴን ቻፕተር አሳልፌ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄንም ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼው ቢሆን ኖሮ በጣም እድለኛው ነበር። ብዙ ተስፋ ይቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር በያስባለውና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች ማውርተውኛል በስልክ በእድሜ ትልቅ እንላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ። ደውለውልኝ ያወሩኝ እስኪገርመኝ ድረስና በብዙ የህይወት አንተ ይጻፍከው አይመስልንም ትልቅ ሰው ይጻፍም ላይ መሰለኝ ብሎ ይደውሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብያላምንም ገና ብዙ ሰው ሪቻውት ማድረግ አለብኝ ብያምናለሁ።
ቀደም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃልና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎቹ እንደ ችግር አንስተውት ያውቃሉና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረትና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል።
በጣም ትልቁ ግጭት እሱ ይመስለኛልና እኔም በጊዜው ውስጤ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፊ ወይም መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጤ የነበረ የአርት ፍላጎት ነው ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎትና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግርም የሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነውና በዛ ስትረስ ውስጥ ሲኮን አይዶን ነው እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች እኔን ብቻ አይደለምና ያኔ በጣም ትልቅ ቻሌንጅ ነበረ። በኔ እድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስበው የነበረው እድሜን ያበላሽው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለኔ ትልቅ ቻሌንጅ የነበረው ያ ነው። ለኔም ብቻ አይደለም አጠገቤ የነበሩ ብዙ አሁን ተመረቀው ዶክተር የሆኑ ጓደኞቼም ጋር ትልቅ ቻሌንጅ ነበርና የሚመጣው ትውልድ እኛ በየርንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረኩትን ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝና ምናልባት ለኔ በጊዜው ትክክለኛ ድምጽ ነው ያስባለው። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው።
ስኩል አሁን 12ኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃልና ምንድነው እሱ በቃ በቅድሚያ ማሰብ ያለባቸው?
አይ ቲንክ መጻፊ ምጄ ላይ ነበርና ከነሳሽልኝ ሀሳብ የተወሰነች መስመር ልበል። ገጽ 25 ላይ እውነታው በሚል ርዕስ ያለ ጽሁፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀረን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተቃላቾች እንደሆንም በመንገር ነው። በገጠመ እክል ልብ አዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ፣ አትጠቅምም፣ ደግሞ ከመንገዱ ማብቂያም አትደርስህም ይልሃል። አንተም ተሽመድምደህ ባለበት ተጣጥፈ እስከቆየህለት ድረስ የነገረ ሁሉ እውነት ይመስልሃል። ዓለምም በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው። ይወደክ ቀን ሁሉም ጭልም ብሎ ነው የሚታየ። ሰው ትፈራለህ፣ መዝናናትን ትፈራለህ፣ ትብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላል። ትንሽ እንኳን መስኮቴን ገርበብ ባድርጌ አካባቢ የለኝ ብትል አይንህ ራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው። ጆሮውን ሳይቀር የሚሰማው ድምፅ የደነበሸ ጥይት፣ የከሸፈ ሰው ራእይና ጽንስ ሲጨነግፍም የሚያሰማውን ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌለው ጉድጓድ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እምቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምፅ መስማት እንደሌለባቸው፣ በዛ ድምፅ እድል መስጠት እንደሌለባቸው እንግዲህ ተደራሴ የመጀመሪያ ተደራሴ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ። እና ይህ ነው ዋና መልእክት ብዬማም ነው።
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍት ወይም ደብረዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው? ተመርቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ። ሁለት ትምህርት ቤት ነበር የተማርኩት፣ አቤኒዘር እና ቤዛ። ቤዛ በቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስላይድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድን ነበር። በጣም ፍሩስል ነበረ። ትምህርት ቤቶችን ሪች አውት ለማድረግ ሞክር ያለው ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላል እና ቀጣይ እቅድ እሱ ነው።
ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ።
እኔም እጅግ አድርጌ አመሰግናለሁ።
ጋቢና ቪኦኤ ጋር ናችሁ ያላችሁት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ቱባ መጽሐፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይኸው መተግበሪያ በድምፅ የተተረኩ መጽሐፍትን ያስደምጣል። በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካተተው አገልግሎት የበለጠ ለማወቅ የቱባ መጽሐፍት ፈጣሪ የሆነው ስበት ቴክኖሎጂስ አጋር መስራች ለይኩን ይልማን ሀብታሙ ስዩም ከዚህ ቀደም አነጋግሮት ነበር። ስለ መተግበሪያው ዓላማ ሌኩን ከሚያስረዳበት ቆይታቸው ይጀምራል።
በአፕሊኬሽን ያው ከሁለት አመት ተኩል በላይ የፈጀንበት ፕሮጀክት ነበረ። ተቀዳሚ ዓላማው ምንድን ነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳቱ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም ያሳተመ ሰው ወይንም በድምፅ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹን በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ካቨር እናረጋግና እነሱንም መጻፎቹን በዛ መልኩ እናወጣለን ማለት ነው። ይሄው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጻፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያውኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበር። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉን ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራን ያለ ነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? ስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ በእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይንአፕ ጀምሮ በቀላሉ ሳይንአፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ለመስጠት እየሞከረን ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አድርገን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እሺ፣ እናመሰግናለን። በጣም መልካም ጊዜ።
የተከበራችሁ ተመልካቾቻችን የዕለቱን የጋቢና ቪኦኤ መሰናዶ እዚህ ላይ ፈጽመናል። ሳስተናግዳችሁ የቆየሁት ኤደን ገረመው፣ በምስል ቅንብሩ ደግሞ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። ዝግጅቶቻችንም በአሀዱ ሬዲዮና ቴሌቪዥን ላይ ይከታተሉ፣ እንዲሁም ቪኦኤ አማርኛ ላይ ይከታተሉ። ሰላም ጤና ስጥልኝ። ደህና ደሩ።